ከአምስት ወራት በፊት በሚኒስትሮች ምክር ቤት ጸድቆ ለተወካዮች ምክር ቤት የተመራው የኢትዮጵያ ብሔራዊ ባንክ ረቂቅ አዋጅ ላይ ምክር ቤቱ የሕዝብ አስተያየቶች እንዲሰጥበት እያደረገ ይገኛል። የአሜሪካ ድምፅ የተመለከተው 9 ክፍሎችና 56 አንቀጾች ያሉት ረቂቅ አዋጁ መንግስት ከባንኩ በሚወስደው ብድር መጠን ላይ ገደብ አስቀምጧል። በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ የረቂቅ አዋጅ መንግስት ከብሔራዊ ባንክ ያለ ገደብ እንዲበደር የሚፈቅደውንና ለ16 ዓመታት የተተገበረውን አዋጅ የሚቀየር ነው ይላሉ።
መንግስት አለ፣ ማዕከላዊ ባንክ አለ። በሁለቱ መካከል የሚኖረው ግንኙነት በግልጽ መቀመጥ መቻል አለበት እና ኢትዮጵያ ዘመናዊ የብሔራዊ ባንክ ካቋቋመች በፈረንጆቹ በ1963 ጀምሮ የተቀመጡ ነገሮች አሉ። እንዳደገው ሀገር ነፃ የሆነ ብሔራዊ ባንክ ባይሆንም በተወሰነ ደረጃ እና እዛ ላይ አንደኛ የግንኙነታቸው መሰረት መንግስት ከአንድ ማዕከላዊ ባንክ ምን ያህል መበደር ይችላል የሚለው ጉዳይ አንድ በጣም ወሳኝ ነጥብ ነው። ከ2008 በፈረንጆች አቆጣጠር በፊት የነበሩት የኢትዮጵያ እንዳለ የብሔራዊ ባንክ አዋጆች ያው ተስተካክሏል፣ 3-4 ጊዜ ተስተካክሏል። እንዳለ መንግስት ምን ያህል መበደር ይችላል በሚለው ላይ ገደብ ያስቀምጣል። የ2008 ላይ ነው ሆን ተብሎ ገደቧ የተነሳቸው። መንግስት እንደፈለገ መበደር ማለት በሌላ ቋንቋ ብር ማተም ማለት ነው። እንደፈለገ ብር በማተም የፈለገ ደሞዝ መክፈል እንዲችል 2008 የወጣው አዋጅ ላይ ነው የተነሳው እና እንዳለ እስከ ኃይለ ሥላሴ የደርግንም አዋጅ ብታይ የኢህአዲግም የ94 የፈረንጆች አቆጣጠር ገደብ አለው። አሁን የተደረገው ወደ ድሮ ገደቡ መመለስ ነው።
በረቂቅ አዋጁ አንቀጽ 27 ላይ መንግስት ከብሔራዊ ባንክ ባልተገደበ የብድር አገልግሎት ወይም በኦቨር ድራፍት ማግኘት የሚችለው ገንዘብ ካለፉት 3 የበጀት ዓመታት አማካይ ዓመታዊ ጠቅላላ መንግስት የአገር ውስጥ ገቢ ከ15% መብለጥ እንደሌለበት ተቀምጧል። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ክፍል የፋይናንስና ኢንቨስትመንት መምህር የሆኑት ዶክተር ተዋል አባተ አዋጁ የብሔራዊ ባንክን የስልጣን ገደብ በደንብ አስፍሮ የተነሳ መሆኑን ገልጸው ለመንግስት ልጓም የሚያበጅ ነው ሲሉ ይገልጹታል።
የብሔራዊ ባንክ ዋና ተግባር በኢኮኖሚ ውስጥ ያለውን የዋጋ ንረት መቆጣጠር የሚያስችል ኢንስትሩመንቶችንና የቁጥጥር ስርዓት መዘርጋት ከመሆኑ ጋር ተያይዞ አንዱና ዋናው በተደጋጋሚ እንዳለው ለዚህ ዋጋ ንረት የራሱ የሆነ አስተዋጽኦ የነበረው የመንግስት ያልተገደበ የብድር ፍላጎትና የብድር መጠን ነበረ። ከዚህ ጋር ተያይዞ ወጥ በሆነ መንገድ ይሄን ለመግታት የሚያስችል ከዚህ በፊት የነበረው የብሔራዊ ባንክ ምስሻ አዋጅ ወይም ደግሞ ሰነድ ብሔራዊ ባንክና መንግስት በሚያደርጉት ንግግር የሚወሰን እንደሆነ ነበር የሚያስቀምጠው እና አሁን እሱን ግልጽ በሆነ በማሻሻያ መንገድ ከ15% ባልበለጠ ለአጭር ጊዜ የሚቆየው ኦቨርድራፍት ፋሲሊቲ መንግስት መበደር እንደሚችል፣ ይህም ብድርን በአመቱ ውስጥ ከፍሎ መጨረስ እንደሚችል እንዳለበት፣ በሚቀጥለው በጀት አመት ብድር እንኳ መበደር ቢፈልግ መንግስት ይህን ብድር ከፍሎ ካልጨረሰ ሌላ ብድር እንደማያገኝ በግልጽ ያስቀመጠ ከመሆኑ ጋር ተያይዞ ልዩ በሆኑ ሁኔታዎች ብቻ ድርቅ ሲኖር፣ የወረርሽኝ ሲኖር፣ የአስቸኳይ ጊዜ አዋጅ ሲኖር ብቻ ከዚህ ህግ ወጣ ሊል እንደሚችል ኤክሰፕሽን ያስቀመጠ ቢሆንም በዋናነት ግን ይህን መገደብ የቻለ ልጓም ያበጀ ሰነድ ነው እና ከፍተኛ የሆነ አዎንታዊ አስተዋጽኦ ያመጣል ብሎ መውሰድ ይቻላል።
ከብሔራዊ ባንክ መንግስት በሚወስደው ብድር ላይ ገደብ የሚያስቀምጡ ድንጋጌዎች ከአዋጅ ቁጥር 591/2000 እንዲወጡ ከተደረጉ በኋላ መንግስት በመቶ ቢሊዮኖች የሚቆጠር ብድር በመውሰድ ወደ ገበያ አስገብቷል የሚሉት ዶክተር አብዱል መናን ባለፉት 5 ዓመታት ብቻ እንኳን ከ400 ቢሊዮን ብር በላይ መበደሩን የብሔራዊ ባንክ መረጃ በመጥቀስ ለማሳየነት ያነሳሉ። ባለፉት 16 ዓመታት መንግስት ያለ ገደብ ከብሔራዊ ባንክ ብድር እንዲወስድ መፈቀዱም አሁን በአገሪቱ ላለው የዋጋ ንረት ዋነኛ ምክንያት ነው የሚሉት ዶክተር አብዱል መናን የአዋጁ መሻሻልም ይህን ለማስተካከል እንደሚያግዝ ይናገራሉ።
ኢትዮጵያ ውስጥ ባለፈው 10 ምናምን ዓመት የተመለከትነው ዋና ግሽበት ዋናው ምክንያት ብሔራዊ ባንክ ያለ ገደብ ለኢትዮጵያ መንግስት የሚሰጠው ብድር ነው። አሁን እዛ ላይ ገደብ ማበጀቱ ተገቢና አስፈላጊ ነው። 16-17 ያየ በታሪካችን አይተነው ማናቀው ዋጋ ግሽበት ነው። ይሄን ደግሞ ብዙ ህብረተሰብ ክፍል ያው ገቢ አይጨምርም ማለት አይደለም። ገቢ ይጨምራል በተወሰነ ደረጃ፣ ግን ኑሮ የሚጨምርበትና ገቢ የሚጨምርበት መጠኑ አብሮ ስለማይሄድ በይበልጥ ተቀጣሪውን፣ ውረተኛውን፣ ድሃውን ሲበዛ ይጎዳ ሲሆን ጥቂት የሆነ የህብረተሰብ ክፍልን ምናልባት በምናባቸው አስበው የማያውቁ በይበልጥ ንብረት ያላቸው ንግድ ላይ የተሰማሩትን በምናባቸው አስበው የማያውቁት ሀብት ላይ ነው ያደረጋቸው። የዋጋ ግሽበት ብቻ የሚያመጣው ይሄ ንብረት የሌለው ጉልበቱን ሸጦ የሚኖረው ጡረተኛውን፣ ድሃውን፣ በይበልጥ የከተማ ድሃውን በከፍተኛ ሁኔታ ኑሮውን ያደቀቀ የዋጋ ግሽበት ተከስቷል።
በኢትዮጵያ ብቻ ሳይሆን በሌሎች ሀገራትም መንግስታት እንደዚህ ያሉትን በቀላሉ የበጀት ጉድለትን በብድሮች የመሙላት ልምምዶችን በአንዴ ለመተው ይቸግራቸዋል የሚሉት ዶክተር አብዱል መናን ከዚህ አንጻር ማሻሻያው በዓለም አቀፍ አበዳሪ ተቋማት ግፊት የመጣ ነው ብለው ያምናሉ።
ብሔራዊ ባንክ ከራሱ ከውስጡ የመነጨ አይመስለኝም። ይሄ ገደብ የማበጀቱ ጉዳይ ከአይኤምኤፍ ጋር ያዝነው ድርድር አሁን የብድሩ ጉዳይ አንደኛው የተካተተው ይሄን ጉዳይ የሚያካትት ይመስለኛል። ነፃ ብሔራዊ ባንክ ተገንባት መንግስት ከብሔራዊ ባንክ የሚኖረው ግንኙነት ላይ ገደማ በጀት አንደኛው የዚህ የብድሩ ጉዳይ ማበጀት የሚለው ተካቷልና ይሄ አሁን አዲሱ አዋጅ ባለፈው በፍራንቾቹ ጁን ውስጥ ለካቢኔ ቀርቦ ለመንግስት ምክር ቤት ቀርቦ ጸድቆ ነው አሁን ወደ ፓርላማ አሁንም ራሱ በቀርቦ የተስማማ ነው። የአይኤምኤፍ ባለሙያዎች እንደሚያዩት ላይ ተከሰላ አዋጁ እና እንደ አንድ ቅድመ ሁኔታ ምስል ተቀመጠ ነው እንጂ ከኢትዮጵያ መንግስት ከውስጥ ሊመነጭ ይችላል የሚል እምነት የለኝም። ለምን ማንንም መንግስት በቀላሉ ከማከራይ ባንክ ብር ያተመ መውሰድ ቀላሉ ዘዴ ነው። አሁን የኢትዮጵያ መንግስት ባለበት የገንዘብ ችግር በርግጠኛ ነኝ እንደዚህ ነገር ደግሞ አብጀት ራሱ ላይ አይፈልግም። ግን ባለም አቀፍ ገንዘብ ተቋም ተይዞ ነው እንደዚህ እንዲያደርግ የተገደደው።
ዶክተር ሷለ ግን በዚህ አሳብ አይስማሙም። መንግስት አስቀድሞ የዋጋ ንረትን ለመቆጣጠር የሚያስችሉ መመሪያዎችን ይፋ ሲያደርግ መቆየቱ በመጥቀስ ፍላጎቱ ከዓለም አቀፍ ተቋማት ይልቅ ከሀገሪቱ ፍላጎት የመነጨ ነው ብለው እንደሚያምኑ ይናገራሉ።
ባለፉት ሁለት ዓመታት አይተን ከሆነ አዲሱ የብሔራዊ ባንክ ገዢ ከመጡ በኋላ የዋጋ ንረትን ከመቆጣጠር አንጻር የወሰዷቸው የነበሩ እርምጃዎች ነበሩ። እዛም ላይ ኳንቲቲ በሆነ መንገድ የመንግስትን የብድር አቅም ፍላጎት ለመገደብ በዳይሬክቲቭ በመመሪያ ደረጃ ወጥተው ነበረ። ስለዚህ አፕታይቱን ካለ ከብሔራዊ ባንክ መንግስትም ይሄ የብድር ፍላጎቱ ኢኮኖሚ ላይ ያሳደረውን ተጽዕኖ የተገነዘበው ይመስላል። ከውስጥ የመነጨ ነው ብሎ መውሰድ እና ቤኔፊት ኦፍ ዘ ዳውትን ለመንግስት መተው ለብሔራዊ ባንክ መተው ይሻላል።
ረቂቅ አዋጁን በዝርዝር አይቶ የውሳኔ ሀሳብ እንዲያቀርብ የተመራለት የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ህዳር 4 2017 ዓ.ም ባዘጋጀው የህዝብ አስተያየት መስጫ መድረክ ላይ መንግስት በብድር ገደቡ ምክንያት የሚያጥፋቸው ፕሮጀክቶች በኢኮኖሚው ላይ አሉታዊ ተጽዕኖ ሊኖራቸው ይችላል የሚሉ ስጋቶች ተደምጠዋል። ዶክተር ሷለ እንደሚሉት ግን ስጋቶቹ ተገቢነት ቢኖራቸውም መንግስት ከብድር ይልቅ ማህበራዊ ልማቶች የሚሰራባቸውን ግብርን ጨምሮ የገቢ አማራጮችን ማስፋት ይኖርበታል።
እኔ እንግዲህ አንድ መንግስት ለህዝቡ የሚሰጣቸውን ማህበራዊ አገልግሎቶች እና የልማት ስራዎች በዋናነት ይሰጣል ተብሎ የሚታሰበው ከሚሰበሰብ የታክስ ገቢ ነው። ይሄ አልሆን ሲል ደግሞ ከእርዳታ፣ ከተለያዩ የውጭ ሀገራት ብድሮች በተመጠነ መንገድ እንዲሆን ከሀገሪቱ ኢኮኖሚ በመበደር እነዚህ አገልግሎቶች ይሰጣል። በዋናነት በዘላቂነት ግን ይሄን አገልግሎት ለመስጠት የብሔራዊ ባንክ ብድር መሰረት አድርጎ መነሳት ግን ጤናማ ነው ተብሎ አይወሰድም። ምክንያቱም የዋጋ ንረትን በማባባስ ደረጃ በከፍተኛ ደረጃ አስተዋጽኦ ስለሚያደርግ እንዲህ አይነት ተግባራት ብዙ ጊዜ የተገደቡ ናቸው እና በዚህ ሌብል መገደቡ አስፈላጊ ነው። ግን መንግስት ሊሰራ የሚገባውን የመንግስታዊ ኃላፊነትና ስራዎች አግባብ ካላቸው ሶርሶች ወይም ደግሞ ምንጮች መጠቀም ይኖርበታል። ስለዚህ በሌሎች መንገዶች ገቢን ማሳደግ ነው በዋናነት መተኮር ያለበት እና ገና የልማት ስራዎቹ ይቀዘቅዛሉ ተብሎ በዛ መንገድ ብድር መውሰድ አለበት ያልተገደበ የብድር አፕሳይድ እንዲኖሩ ማድረግ ተገቢ አይደለም እና የተወሰደው እርምጃ በብሔራዊ ባንክ እጅግ በጣም አስፈላጊና ወቅታዊ ነው። ነገር ግን ይሄን ኤክስኪዝም ሊያቀርብ አይገባም መንግስት ወደፊትም። ምናልባት እንዲህ አይነት ሰርቪሶች ሲቀንሱ ይሄ በመሆኑ ነው በሚል እንደ ኤክስኪዝም ሊወሰድ አይገባም እና በዋናነት መንግስት ከዚህ ዘርፍ አይደለም ወይም ከዚህ ሶርስ አይደለም የልማት ስራዎች መስራት የሚጠበቅበት።
ኢትዮጵያን የገጠማትን የውጭ ምንዛሬና የዕዳ ጫናን ጨምሮ ኢኮኖሚያዊ ችግሮችን ለማስተካከል የሚያግዙ ብድሮችን ለማግኘት ከዓለም አቀፍ አበዳሪ ተቋማት ጋር ድርድር ስታደርግ ቆይታለች። በቅርቡም ዓለም አቀፉ የገንዘብ ተቋም IMF 345 ሚሊዮን ዶላር የሚጠጋ የገንዘብ ድጋፍ ይፋ ማድረጉ ይታወሳል። ከገንዘብ ድጋፎቹ ባለፈ እንደዚህ አይነት የአዋጅ ማሻሻያዎች የአጭር ጊዜ ጫና ቢኖራቸውም ኢኮኖሚውን በዘላቂነት ለማሻሻል ፋይዳ አላቸው ይላሉ ዶክተር አብዱል መናን መሐመድ።
እንደበፊቱ ብር እያተመን የዋጋ ግሽበት ይቀጥል ወይስ የመንግስት ፕሮጀክቶች ይታጠፋሉ? ምንም ጥያቄ የለውም። ህብረተሰቡ ላይ የተወሰነ ጫና ይበረታል። ምንም ጥያቄ የለውም። እና የትኛው ነው የሚሻለን? ሁሉንም በአንዴ ማሳካት ስለማስችል ኢኮኖሚ መቀዛቀዝ እንደሚመጣ የታወቀ ነው። እሱ ብቻ እንዳይመስልህ፣ ፕሮጀክቶች መታጠፍ ብቻ ሳይሆን ሰራተኛ መቀነስም ይመጣል። መንግስት ወጪው መቀነስ ስለሚኖርበት ይሄ የተወሰነ አመት የሚቀጥል ነው።
አዋጁን በተመለከተ ዝርዝር ማብራሪያዎችን ከብሔራዊ ባንክ ኃላፊዎች ለማግኘት ያደረገው ጥረት አልተሳካም። በረቂቅ አዋጁ ላይ የሚደረጉ ውይይቶች ሲጠናቀቁም ለህዝብ ተወካዮች ምክር ቤት ለማስጸደቅ ይቀርባል ተብሎ ይጠበቃል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።